ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ጌታ አምላካችንን እጅግ አድርገን እናመሰግናለን። ይህችንንም ቀን በእድሜያችን ላይ የጨመረልን አምላክ ስሙ ይባረክ። ስለዚህ በምህረቱ ብዛት በፊቱ አለን። አሜን ነው?
አሜን።
በጽድቃችን በብቃታችን ሳይሆን በምህረቱ ብዛት በፊቱ አለን።
አሜን።
ጌታን እጅግ አድርገን እናመሰግናለን። ዛሬንም እድል ሰጠን፣ እድሜን ጨመረልን፣ በፊቱ እናመልከው ዘንድ ሆነ። የጌታ አምላካችን ስም ብሩክ ይሁን።
አሜን።
ወንድማችን ያቤሎ እንዳለ ከኔ ጋራ ባለፈው ሳምንት ጀምርነውን ሐሳብ እንቀጥላለን። ጌታ ይመስገን። ጸንታችሁ ቁሙ ወይም ደግሞ መጽናት በሚል ሐሳብ ነው። መሰረታዊ በጣም አስፈላጊ ሐሳብ ነው ብያምናለሁ። ገላትያ ምዕራፍ 5:1 ላይ ባለው ሐሳብ ነው እየተነጋገርን ያለ ነው። ገላትያ ምዕራፍ 5:1 ገላትያ ምዕራፍ 5:1 መጽሐፍ ቅዱሳችን ሲናገር ምን ይላል? ሐዋርያው ጳውሎስ ለገላትያ ሰዎች በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር እንዳትያዙ የሚል ቃል አለ። ለገላትያ ሰዎች ነው ይሄ መልእክት የተጻፈው። ለገላትያ ሰዎች ያሉበት ሁኔታ ነበረ በዛ ሰዓት። ይህን መልእክት በሚደርሳቸው ጊዜ ያሉበት ሁኔታ እንደ እግዚአብሔር ሐሳብ ፈቃድ ስላልነበረ ሐዋርያ ጳውሎስ መልእክቱን በሚሰጣቸው ጊዜ ያሉበትን ሁኔታ እየጠቀሰ ካስጠነቀቃቸው በኋላ ብዙ ከመከራቸው ካሳሰባቸው በኋላ ይህንን ጠንካራ ሐሳብ የሚሰጣቸው እንግዲህ ነፃ ወጥታችኋል። ነፃ የወጣችሁትም በክርስቶስ ነው፣ ጸንታችሁ ቁሙ ነው ያላቸው። እንደገና በባርነት መያዝ የሚባል ነገር አለና ጸንታችሁ ካልቆማችሁ፣ መጀመሪያም ነፃ የወጣችሁት በክርስቶስ ነው፣ በራሳችሁ አይደለም። ምህረት አድርጎላችኋል፣ መዳንን ሰጥቷችኋል። ጸንታችሁ መቆም ግን ከእናንተ ነው። ጸንታችሁ ካልቆማችሁ ግን ባርነት የሚባል ነገር አለ ነው የሚላቸው። በባርነት እንዳትያዙ ነው የሚለው። እንግዲህ ጠንካራ ሀሳብ ነው ሀሳቡ እና ባለፈው መግቢያው ላይ አይተናል እና ነፃ አውጪያችን ኢየሱስ ነው። እግዚአብሔር ስሙ ይባረክ። አሜን። ወጥመድ ከሰበረ እኛም አመለጥን። ያመለጥነው በጌታ ነው። አሜን ነው። ነፃ ያወጣን እርሱ ነው። ክብር ለአምላካችን ነው። ስለዚህ የሚመካ በእግዚአብሔር ይመካ እንደሚል በእርሱ እንመካለን። ነፃ ባወጣን ባዳነን ጌታ እንመካለን። ግን መጽሐፍ ቅዱስ መዳናችን እንድንጠብቅ እንድንፈጽመው ያሳስበናል። አሜን። መዳንን አንሰራው ግን እንጠብቀዋለን። ያዳነን እሱ ነው። ጌታ ስሙ ይባረክ። መስቀል ስራው አድኖናል። ጌታ ይመስገን። ስለዚህ ባለፈው ሳምንት እንዳየን መጽሐፍ ቅዱስ ላይ ይሄ መጽናት የሚለው ሐሳብ በተለያየ መንገድ በተለያየ ስፍራ ሐሳቡ ገብቷል። መቆም ትርጓሜው መጠንከር፣ መደላደል ወይም ስር መስደድ፣ አለመነቃነቅ፣ አለመወላወል ወይም ወደ ግራ ወደ ቀኝ አለማለት፣ አለማቋረጥ፣ ነገር ግን መጨረስ፣ እስከ ፍጻሜ መጓዝ፣ ይህን አይነት የመሳሰሉ ትርጓሜ ባላቸው ሐሳቦች በመጽሐፍ ቅዱስ ላይ ገብቶ እንመለከተዋለን። ስለዚህ የሐዋርያው ጳውሎስ ሁኔታ ምን አይነት ነበረ? ይህን ገላትያ መልእክት ሲጽፍ የሚለውን ሐሳብ ተመልክተናል። የገላትያ ሰዎች በምን አይነት ሁኔታ ውስጥ ነበሩ የሚለውን ነገር ተመልክተናል። እግዚአብሔር የተመሰገነ ይሁን። መጽናት የሚለው ሐሳብ ለምን ጸንታችሁ ቁሙ ተባለ ወይም ደግሞ ይባላል? በመጽሐፍ ቅዱስ በተለያየ ቦታ ገብቷልና ጽና፣ ጽኑ፣ ጸንታችሁ ቁሙ የሚሉ መልእክቶች ለምን ይተላለፋሉ በሚል ከብሉይ ኪዳን ወደ አዲስ ኪዳን ሁሉ የተለያዩ ሐሳቦችን ለማየት ሞክረናል። ለምሳሌ ኢያሱ ጽና የተባለው ለምንድን ነበር? ለመውረስ ነበረ። ጽና የተባለበት ምክንያት ለአባቶቻቸው እሰጣችኋለሁ ብዬ የማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ምን በል? አዎ ለመውረስ ነበር ጽና የተባለው። ካልጸና ወደ ግራ ቀኝ ከሚል ከሆነ መውረስ የሚባለው ነገር የለም ማለት ነው። የሚያወርስ እግዚአብሔር አለ። ለመውረስ ግን ከኢያሱ የሚጠበቀው መጽናት ነበር የሚያስፈልገው። መጽናት ነበረበት። ወደ ግራ በቀኝ ማለት አልነበረበትም። የሚያስፈሩ ነገሮች አሉ፣ የሚገዳደሩ ነገሮች አሉ። እነሱን ሁሉ ነገስታትን ሁሉ ብዙ ነገስታቶችን ሁሉ መግጠም ነበረበት። እነዛን ነገስታት ሁሉ ድል እንዲያደርግ እግዚአብሔር ይረዳዋል። ግን ከኢያሱ የሚጠበቅ አንድ ነገር አለ። ጽና፣ አትደናገጥ፣ አትፍራ፣ ወደ ግራ ወደ ቀኝ አትበል። መውረስ የሚገኘው በዛ መንገድ ነው። ስለዚህ መጽናት ለምን በያሱ ህይወት ያስፈልግ ነበር? ለመውረስ ነበር ተባብለን አይተናል። ስለዚህ ለመዳን እንደዚሁም ደግሞ በወንጌል ላይ ተመልክተናል። ለመዳን በተደጋጋሚ እንመለከታለን። ራስንና ሌላውን ለማዳን ጢሞቴዎስን ሐዋርያው ጳውሎስ ደግሞ ሲነግረው እንመለከታለን። ለራስና ለትምህርት ተጠንቀቅ፣ በእነዚህ ጽና፣ ይህን ብታደርግ ራስንም የሚሰሙንም ታድናለህና። ጢሞቴዎስን ደግሞ በነገሮች ሁሉ በመጨረሻው ዘመን አስቸጋሪ ዘመን እንደሆነ ይነግረውና ከባድ ዘመን እንደሚመጣ የሚያስጨንቅ ዘመን ይመጣል ብሎ ይነግረውና ሐዋርያ ጳውሎስ ለጢሞቴዎስ ብዙ ከነገረ በኋላ እሱ ግን በአገልግሎቱ ዘመን በዛ በሚያስጨንቅ ሁኔታ ውስጥ ሲያገለግል ለራስህና ለትምህርት ተጠንቀቅ ይለው ነበር። እንደፈለክ ማስተማር አትችልም። ጌታ የሚለውን ነገር እየለየህ የእግዚአብሔርን ሐሳብ አስረግጠ ተናገር እንጂ ነገሮችን ያለ ጥንቃቄ ማድረግ የለብህም ነው። ኬርለስሊ መደረግ የለበትም። የእግዚአብሔርን ሐሳብ እግዚአብሔርን በመፍራት በጥንቃቄ እውነትን እያስተላለፍክ መኖር አለብህ። ይህን ብታረግ ለራስህና ለሌላው ለሚሰማህም መዳን ምክንያት ይሆናል ይለዋል። መዳን ምክንያት ይሆናል። ጽና፣ በዚህ ነገር ጽና። ነገሩ ቀላል አይደለም። እግዚአብሔር ስሙ የተባረከ ይሆናል። ስለዚህ ለማዳን ራሴን ለማዳን ሌላውንም ለማዳን መጽናት ያስፈልጋል። በጢሞቴዎስ ህይወት ውስጥ ማለት ነው። እንደዚህ አይነት ትርጉሞችን ብዙ አይተናል። ጊዜ ላለመፍጀት ፈጠን ልበል። ስለዚህ በምን ጉዳይ መጽናት ይገባናል በሚል መጽሐፍ ቅዱስ ከሚያነሳቸው ሐሳቦች 7 ነጥቦችን አስበን ሁለቱ ላይ ሄደን 5ቱን አስቀርተን ነው ያቆምነው። ያም በእምነት መጽናት የሚለውን ነገር ተመልክተናል። ህይወታችን የጀመረው በእምነት ነው። መዳናችን በእምነት፣ ጸጋው በእምነት አድኗቸዋል አለም ነው መጽሐፍ ቅዱስ። የህይወታችን ጉዞ የተጀመረው በእምነት ነው፣ ግን በተጀመረው አይቀርም። አሜን ነው። ጻድቅ በእምነቱ በህይወት ይኖራል። ምንቀጥለውም በእምነት ነው። የምንጨርሰው በምንድን ነው? ጌታ ኢየሱስ ክርስቶስ ወደ ምድር በሚመለስበት ጊዜ ከእኛ ህይወት የሚያገኘው ምንድን ነው? በእምነት እንድንሆን ነው። ስለዚህ በእምነት ጽና የሚለው ሀሳብ በእምነት ጀምረን የህይወት ጉዟችን ሁሉ በእምነት ማለቅ አለበት። ባለፈው ሳምንት እንደተመለከትን የክርስትና ህይወት አንዱ የሚመሰልበት መንገድ ምንድነው ያልነው የነበረው? የሩጫ ህይወት ነው። የሩጫ ህይወት እንግዲህ ተመልካቹን ለማስደነቅ በጅማሬ ላይ የምናደርገው እንቅስቃሴ አይደለም ትርጉም የሚሰጠው። ጅማሬ ላይ ፈለክ ብለን ልንሄድና ሰው ሁሉ አቴንሽን ልንስብ እንችላለን። እሱ አይደለም ሽልማት የሚያሰጠው። ነው እንዴ? አይደለም። ሩጫ ሁላችን እናውቃለን አይደል? ሩጫ ብዙ ሯጮች ያፈራች ሀገር ውስጥ ያለን ሰዎች ነን፣ እናውቃለን። ስለዚህ የመጀመሪያው አነሳስ አይደለም ትርጉም የሚሰጠው። በምንም መንገድ ይነሳ፣ መቶ ሜትር ይሁን ማራቶን ይሁን፣ ግን አፈጻጸሙ ነው የበለጠ ትርጉም የሚሰጠው። ስለዚህ ጽና የሚለው ነገር ጀምረን ፍጻሜያችንን እንድንመለከት፣ ፍጻሜያችን ላይ ይወስነዋል። ስለዚህ በእምነት ጸናን ማለት ጌታ የገባውን የተስፋውን ቃል ወራሾች እንድንሆን ያደርገናል። የተገባውን ተስፋ እንወርሳለን። እኔ እኮ 15 ዓመት ሙሉ 20 ዓመት ሙሉ አማኝ ነበርኩኝ ብለን አሁን አንድ የቀረኝን ዘመን ትንሽ ሪላክስ ላድርግ ማለት አይቻልም። ይቻላል እንዴ? ትንሽ ሪላክስ አንድ 30 ዓመት እኮ ነው ጌታ ላይ ያመለኩት እኮ እኔ። ይቻላል እንዴ? አይቻልም። ስወለድ ጀምሮ በቤተሰብ አማኝ ቤተሰብ ውስጥ ነው የኖርኩት እኮ እኔ። በጣም ብዙ ዓመት እድሜ ልክ እኮ ሳመልክ ነው የኖርኩት። ትንሽ ሪላክስ ላድርግ ይቻላል? አንድ 70 ዓመት ስንደርስ ይቻላል? አይቻልም፣ አይቻልም። ስለዚህ ጽና ማለት እስከ መጨረሻው አድርገው ነው። እስከ መጨረሻው በእምነት ጀምራል፣ በእምነት ጨርሰው። እግዚአብሔር ስሙ ይባረክ። ስለዚህ እምነት በጣም ወሳኝ ነገር ነው። ክርስቲያኖች እምነታችን ሁሌ ቼክ ማድረግ አለብን ማለት ነው። በእምነት ነው ህይወት እንዳለን የምናውቀው። ከእርሱ ጋር ከጌታ ጋር ጤናማ ነገር እንዳለን በእምነት ስንሆን ነው። እግዚአብሔር ስሙ ይባረክ። እንደዛ ተባብለን ነበር። ሁለተኛው ያየነው በፍቅር መጽናት ይገባናል ነው። እግዚአብሔር ፍቅር ነው፣ የጠራንም በፍቅር ነው። እግዚአብሔር ስሙ ይባረክ። ፍቅሩ ነው ልጅ ያደረገ፣ ፍቅሩ ነው ታሪካችንን የለወጠው፣ ፍቅሩ ነው ከዙፋኑ ላይ ያወረደው። እግዚአብሔር ስሙ ይባረክ። አሜን ነው። ስለዚህ ታላቂቷም ትእዛዝ ምንድነች? እግዚአብሔር አምላክህን በሙሉ ኃይልህ፣ በሙሉ ሀሳብህ፣ በሙሉ ነፍስህ ውደድ፣ ባልንጀራህንም እንደራስህ አድርገህ ውደድ። በቃ ትእዛዛት ሁሉ በዚህ ይጠቃለላል። ስለዚህ ፍቅር ነው የእግዚአብሔር ትእዛዝ ማለት። በፍቅር እንድንኖር ነው መጽሐፍ ቅዱሳችን አጠንክሮ የሚያዘን። ከእናንተ እያንዳንዱ ባልንጀራውን ከልቡ ይቅር ካላለ የሰማይ አባታችሁ እንደዚሁ ሐዋርያው ጳውሎስ ቆሮንቶስ 13 ላይ እንደነገረው ስንት ነገር ዘርዝሮ ፍቅር ከሌለኝ ስለዚህ የህይወት ሩጫዬን በሙሉ የሚያበላሽ ነገር ነው። ፍቅር የለኝም ማለት ልፋቴን ሁሉ ከንቱ የሚያደርግ ነገር ነው ማለት ነው። በቃ ምንም ላድርግ እግዚአብሔርን ላስደንቀው አልችልም፣ ላስገርመው አልችልም። ፍቅር ግን ሲኖረኝ እግዚአብሔርን ደስ ያሰኘዋል። እርሱ ፍቅር ስለሆነ እግዚአብሔር ስሙ ይባረክ ይሁን። ስለዚህ በፍቅር አው የምንኖርበት ዓለም በዚህች ውስጥ እኛም ድካም ስላለብን ሰዎችም ድካም ያለባቸው ስለሆኑ በዛ ሁኔታው ስለምንኖር ግጭት የሚባል ነገር ጨርሶ ይጠፋል ማለት አይደለም። ነገር ግን መጽሐፍ ቅዱሳዊ በሆነው መንገድ እያስተካከልን እያረምን ቶሎ ፍቅርን እየጠበቅን እንድንቀጥል መጽሐፍ ቅዱስ የሚያሳስበን። ስለዚህ ፍቅራችንን ማየት አለብን ማለት ነው። ፍቅራችንን ማየት አለብን። እግዚአብሔር ስሙ ይባረክ። ሁላችንም አስቸጋሪ በሆነ አመታቶች አልፈናል። ጥቂት ባለፉት አመታት እግዚአብሔር ረድቶን ግን ከወንድሞቻችን ጋር አስተካክለናል። ያላስተካከለ ሰው እስካሁን ቅሬታ ያለበት ሰው ካለ ይወጡ በደንብ ማሰብ አለበት። ገብታችሁ አይደል? በቃ ይሄ ሁላችንም ያለፍንበት የምናውቀው እውነት ነው። እና ከሌን እንኳን ምንለው ጉዳይ ካለ በቃ ኖ እግዚአብሔርም አይቀበለን። ይሄን ከእውነቱ ጋር መታረቅ አለብን። ስጋችን መቼም አይስማማም። ምክንያት ፈጣሪ ነው። በቃ ምክንያት ደርዳሪ ነው። ማስረጃ ደርዳሪ ነው። ግን የእግዚአብሔር ቃል የሚለው በቃ ባልንጀራህን ያን በአእምሯችን የምናወጣው የምናወርደው ሰው ማለት ነው። ያንን ሰው ከልብህ ይቅር ካላልኩ የሰማያዊ አባትህ በቃ ይህንን እውነት የት እናደርገዋለን? በቃ ቢጥመንም ባይጥመንም ይህን እውነት የትም ማስቀመጥ አንችልም። ከዚህ እውነት ጋር መስማማት ነው ያለብን። ስለዚህ ፍቅራችን ማጽናት አለብን። በቃ እግዚአብሔር አምላካችን ስሙ ይባረክ። በፍቅር መጽናት አለብን እስከ መጨረሻው። ፍቅር ቶሎ ጊዜ አናቅም። ደግሞ መቼ እንደምንሄድ አናቅም። ሁላችን መቼ እንደምንሄድ አናቅም። መቼ ነገ አስተካክላለሁ ማለት አይቻልም። ቶሎ በምንችለው ፍጥነት ቶሎ አስተካክለን ወደ ጌታ በቃ ስንጠራ ነገራችንን ኮተታችንን ሁሉ አራግፈን አስተካክለን ወደ እርሱ መሄድ መጠቅለል አለብን። በቃ የፍቅር ጥያቄ ሳናስቀር ማለት እግዚአብሔር ስሙ የተባረከ አሜን። መጽሐፍ ቅዱሳችን ሶስተኛው ሀሳብ ዛሬ የምንቀጥለው በትዕግስት መጽናት ይላል። እግዚአብሔር ስሙ ይባረከው። በትዕግስት መጽናት፣ በእምነት መጽናት፣ በፍቅር መጽናት ብለናል። ዛሬ የምንቀጥለው በትዕግስት መጽናት። ቶሎ ላለው ብዙ ሀሳቦችን እንድንዳስስ እስከ መጨረሻው እንድንሄድ ዛሬ ያዕቆብ መልእክት ምዕራፍ 5:11 ላይ የእግዚአብሔር ቃል ምን ይላል? እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ይላል። እግዚአብሔር አምላካችን ስሙ የተባረከ ይሁን። ያዕቆብ በመልእክቱ ላይ ለተበተኑት ለ12ቱ እስራኤላውያኖች፣ አይሁዶች፣ ዕብራውያኖች መልእክቱ ሲጽፍ ምዕራፍ 5 ላይ ሲደርስ እና ስለመታገስ አንስቶ ነው የሚናገረው። እነሆ በትዕግስት የጸኑትን ምን እንላቸዋለን አለ? ብፁዓን ናቸው እንላቸዋለን፣ በእግዚአብሔር የተወደዱ ናቸው እንላቸዋለን። ምክንያቱም ሲል ከዛ ምሳሌ ሲያመጣ ኢዮብ እንደታገሰ ሰምታችኋል፣ ጌታ ደግሞ እንደ ፈጸመለት አይታችኋል። ጌታ እጅግ የሚምርና የሚራራም እግዚአብሔር ስሙ ይባረክ። በመጽሐፍ ቅዱስ ሳስብ በአዲስ ኪዳንም በብሉይ ኪዳንም እንደ ኢዮብ ያለ መከራ የደረሰበት ያለ አይመስለኝም። ወደ አራት ደረጃ ልታስቡ ትችላላችሁ። የኢኮኖሚ ክራይሲስ፣ ፋሚሊ ክራይሲስ፣ ሌላ ምን በሉት፣ የጤንነት ክራይሲስ። በቃ መጀመሪያ እንዳለ ኢኮኖሚ ያለው ንብረት በሙሉ ነው የጠፉበት። በቃ እንስሳቶቹ በሙሉ ግመሎቹ በሙሉ ጠፉበት። የእሱ አይነት ሪፖርት ተዘረዘረለት። በቃ ያለኝ በሙሉ ንብረት አለቀ ሲል ከዛ ደግሞ ሌላው ሪፖርት አቅራቢ የመጣው ምንድን ነው? ልጆች በሙሉ እንዲሆነው እየተዝናኑ ሳሉ ምን አሉበት አሉ። ይሄ ደግሞ ሌላ ሪፖርት ነው፣ ሌላ ክራይሲስ ነው ማለት ነው። ገብቷቸው ሌላ ክራይሲስ ነው። አሁንም ሴጣን ሄደና በእግዚአብሔር ፊት ይሄ ሌላ እንትን ፈለገ፣ ሌላ የሚያሰቃይበት። ከዛ በኋላ አይ እሱ ከሰው እኮ ያለውን ሁሉ ሊሰጥ ይችላል ናምን ሲል እስቲ ቆይ ነፍሱን እንዳትነካ ተሰጥቷል ሌላው ሲባል ደግሞ መጣና ቁስል በቁስል አደረገው አሁን ደግሞ የጤንነት ክራይሲስ ነው አለ በቃ ምንም መታከም የማይችልበት በሰውነቱ ላይ በሙሉ ቁስል በቁስል አደረገው ሶስተኛው ነው ሶስተኛው ችግር ንብረት እንዳለ ወደመ ልጆቹ እንዳሉ ወደሙበት ቀጥሎ ደግሞ ጤንነት በሙሉ እንዳለ ወደመ ይሄ ብቻ ነው የመጨረሻው ደግሞ ምንድነው ሚስቱ ተስፋ ቆረጠችና ምን አለችው? አሁን ደግሞ የማሬጅ ክራይሲስ ነው ማለት ነው። አንዴ በቃ እግዚአብሔር አምላክን ስደበውና መሞት ካልቀረ ስደበውና ሙት አለች። አንቺ ከሰነፎች ሴቶች ሁሉ እንዳንዱ ተናገርሽ እግዚአብሔር ሰጣ እግዚአብሔር ነሳ እግዚአብሔር ስም የተባረከ ይሁን። እኔ ሳስብ ለማሰብ ሞከርኩ በአዲስ ኪዳን በብሉይ ኪዳን እንደዚህ ሰው አይነት መከራ ውስጥ ይደረሰነ ጳውሎስ በጣም ብዙ መከራ ደርሶባቸዋል እናቃለ ግን እንደዚህ መከራ ደርሶባቸዋል በያሰብ አይመስልልኝም ሳስበው እና መጽሐፍ ቅዱስ ለትግስት ምሳሌ አድርጎ የሚያነሳው ያዕቆብ ወደዛ ሄደው ብሉይ ኪዳን ድረስ የሚሄደው ለዚህ መስለኛል የትግስት ምሳሌ እና ጳውሎስ ማነው ኢዮ ታጋሽ ነበር ነው የሚለው ትግስተኛ ነበር ንብረቱ ቢወሰድበትም ይወሰድ አለ እነዛ ሁሉ ልጆች ያፈራቸው በሙሉ ሞቱበት በቃ ምን አረጋል እግዚአብሔር ሰጣ እግዚአብሔር ነሳ አለ ቁስል በቁስል ሆነ መንቀሳቀስ ያቀተው ሁሉ ወዳጅ የሚባል ሁሉ ሸሸ ራቀ ጠፋ ይሄንንም ተቀበለው ቀጥሎ ደግሞ ሚስት መጣችና አከ ማጥራባ አሁንም አለ አሁንም ጌታ ጌታ ትላለህ አሁንም ምስጋና ምስጋና ትላለህ አሁንም ጸሎት ጸሎት ትላለህ አሁንም ክብር ክብር ትላለህ ስደበው ስደበውና ሙት ቀላል አይደለም በቁስል ላይ አይደለም ይባላል በብሶት ላይ ነው ያለው እሱ እያለ ነው ህመምም አለ መጣችና ደግሞ ታግዘኛለች ብሎ የሚያስባት መጣችና አለች ስደብ አለች እንግዲህ እስቲ እናስብ ወገኖች እኔና እናንተ እስቲ በህይወት ጎዳና ያለፍንበትንና ምንር ያለንበትን ነገር እናስብና አሁን ኢዮብ ያረጋቸው ኢዮብ ላይ ተደራረበውን ነገር አስቀምጡና በዚህኛው ሚዛን በአገራችን ሚዛን ቡና የሚለካበት ታቁት የለ በቃ እስቲ አስቀምጡ በዚህኛው ቦታ ደግሞ የእናንተን አስቀምጡ እኔም የኔን ላስቀምጥ እስቲ እኩል ነው ያኛው ወደቀ አይደለ የኢዮብ መሬት ነካ በዛ ይመስለኛል ስለዚህ መጽሐፍ ቅዱስ ምሳሌ አድርጎ የሚያመጣልን ይሄ የጸናውን ተመልከቱት ይላል ሰው ነው መልአክ አይደለም አለ መልአክ አይደለም ሰው ነው እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ኢዮብ እንደታገሰ ሰምታችኋል እንግዲህ የኢዮብ አምላክም የእናንተም አምላክም ያው አንዱ እግዚአብሔር ነው እግዚአብሔር አምላካችን ስሙ ይባረክ አሜን በስንቱ ነገር ታገስን ለመሆኑ ወይስ በስንቱ ነገር እግዚአብሔር ጣልከኝ ተውከኝ ረሳኸኝ አልነው በስንቱ ነገር ታገስን ታውነ እግዚአብሔር ማቅ የተወን የረሳን እስኪ መስለን ድረስ ብዙ ያሰማነው ነገር ሊኖር ይችላል መጽሐፍ ቅዱስ ግን በትግስት እንድንጸና ያሳስበናል እግዚአብሔር ስሙ ይባረክ አሜን በእምነት እንድንጸና እንዳዘዘን በፍቅርም እንድንጸና እንዳዘዘን በትግስትም ጽኑ በዚች ምድር ላይ ስንኖር የተለያዩ ነገሮች በህይወታችን ሊገጥመን ይችላል እንደ ኢዮብ አይግጠመን አሜን በሉ አሜን እግዚአብሔር ስሙ ይባረክ አይግጠመን መቼ ሰው እንዳቀሙ ነው ቢፈተነ መጽሐፍ ቅዱስ እንደሚለን ከአቀሙ በላይ አይፈተንም እግዚአብሔር የተመካበት ሰው ነው በእውነትም የሚያስደንቅም ነው እግዚአብሔር ደግሞ መልሶለታል የሚመር ሚራራም ነውና እግዚአብሔር ደግሞ እንደገና ጉብኝቶታል እግዚአብሔር ስሙ ይባረክ አሜን ነው ክብር ለአምላካችን ስለዚህ መጽሐፍ ቅዱሳችን በትግስት እንድንጸና ነው የሚያዘን እግዚአብሔር ቃል ሐዋርያ ጳውሎስ ጢሞቴዎስ ላይ ምን ይለዋል ጢሞቴዎስን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 24 ላይ የጌታም ባሪያ ለሰው ሁሉ ገር ለማስተማርም የሚበቃ ለትግስትም የሚጸና ሊሆን እንጂ ሊጣላ አይገባም። በጣም ጉዳይ አምጥቶ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። አሜን
አሜን።
ለትግስትም የሚጸና ሊሆን ይገባል። ክርስቲያን ይጣላል እንዴ? አይጣላም እንዴ?
ይጣላል እንደጉድ።
ይጣላል እንደጉድ። አዎ መጽሐፍ ቅዱስ እንግዲህ ለትግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ይላል። እሺ መጽሐፍ ቅዱስ ሊጣላ አይገባውም ይላል። ታጋሾች ስላልሆነ ነው ምን ጣላው ማለት ነው አይደለ? ታጋሾች ስላልሆነ ነው። እግዚአብሔር ወይ እርዳ ማለት አለበት። በትግስት ልንመላለስ ይገባል። እግዚአብሔር ስሙ ይባረክ። እንግዲህ ክርስቲያን የሚጣላቀው አዎ ተጣልተን እናውቃለን ሁላችንም። አዎ ቶሎ ነገሮችን እንደሚገባ እያስተካከልን ካልሄድን ከእግዚአብሔር ጋር ይሆናል ጠቡ ቀጥሎ ጠቡ። ግን እንደ አገልጋይ ሐዋርያ ጳውሎስ ለጢሞቴዎስ የሚነግረው በዚህ ሰዓት የሚያስተነፍቀው ምንድን ነው? የጌታን ባሪያ ይላል፣ ለሰው ሁሉ ገር፣ ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ነው ባጭሩ። እግዚአብሔር ስም ይባረክ። አሜን። ስለዚህ በትዕግስት እንጽና። አራተኛ በመከራ መጽናት። በመከራ መጽናት መጽሐፍ ቅዱስ በመከራም እንድንጸና ያዛል። ከዚህ በፊት መከራ ተቀብለን ሊሆን ይችላል፣ በመከራ ውስጥ አልፍ ያለው ልንል እንችላለን። ነገር ግን በወደፊትም ከፊታችንም ሊፈጠር ይችላል፣ የምናልፍበትን አናውቅም። ግን መጽሐፍ ቅዱስ እንድንጸና ነው እስከ መጨረሻው እንጂ ያለፈው እንደ እንትን ተቀምጦ በቃ ይጨርሻለሁ የምንለው ጉዳይ አይደለም። መጽናት አለብን። መጽሐፍ ቅዱሳችን ዕብራውያን 12:1-3 ላይ ምን ይላል? እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን ምን አርጉት አስቡ። ጌታ ኢየሱስ ክርስቶስን ስለ መከራ ስናስብ በተለያየ አስቸጋሪነት ስናልፍ መከራ ውስጥ ያለን ከመሰለን መጽሐፍ ቅዱስ የዕብራውያን ጸሐፊ የሚመክረን ምንድን ነው? በነፍሳችሁ ዝላችሁ እንዳትደክሙ ካላችሁበት ሁኔታ የተነሳ ከምትቀበሉት መከራ የተነሳ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ኢየሱስ ክርስቶስ ከመጨረሻ ጸንቷል ወይ? አዎ ጸንቷል። ስለዚህ እሱን አስቡት። ምን አይነት መከራ ውስጥ፣ ምን አይነት ተቃውሞ ውስጥ፣ ምን አይነት መቃወም ውስጥ፣ ምን አይነት መከራ እንደደረሰበት አስቡ። እንዴት እንደጸናም አስቡ። እንዴት እንደታገሰ አስቡ። ያንን እንዴት መከራ እንደተቀበለ፣ ያንን መከራ ከመጨረሻው ጸንቶ እንዳለፈ አስቡ ነው የሚለን። እግዚአብሔር ስሙ ይባረክ። አሜን አሜን። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ መከራም ተቀብሎ ምሳሌነትን ትቶልናል። እግዚአብሔር ስሙ ይባረክ። አሜን። እንዲሁ ብቻ ቃሉን ትምህርቱን ብቻ አይደለም የሰጠን፣ ግን የእኛን መከራ ተቀብሏል። አሜን። ሊቀ ካህናችን መከራችንን ተቀብሏል፣ ስቃያችንን ተቀብሏል። እግዚአብሔር ስሙ ይባረክ። ያንን የመስቀል መከራ ስለተቀበለ ያንን የመስቀል ሰዓትን ያንን የመከራውን ሰዓት አስቡት ነው የሚለን የዕብራውያን ጸሐፊ። አስቡ፣ በቃ ዝላችሁ እንዳትደክሙ። እውነት ነው፣ ጌታ ኢየሱስ ክርስቶስ እንኳን በዛ በስጋው ሰዓት ጌታ ሆይ ብትወድ ይህች ጽዋ ከእኔ ትለፍ ብሏል። ግን ደግሞ የሚያግዝ የሚረዳ አግኝቷል። ያንን ነገር እስከ መጨረሻው ጸንቶ እንዲያከናውን እርዳታ መጥቶለታል። እግዚአብሔር ስሙ ይባረክ። ስለዚህ ፈጽሟል። ያንን አስቡ ነው የሚለን። አስቡ። ምንድን ነው የምናስበው? እኔና እናንተ በአንዳንድ ጠንካራ ችግር ውስጥ እያለፍን ሲመስለን ምንድን ነው የምናስበው? ጌታ ተውከኝ ነው የምናስበው። በቃ ኢየሱስን አስቡ ካሁን በኋላ እሱን አስቡ። እሱ ፍጹም ጻድቅ ሆኖ ሳለ ያንን መከራ ተቀበለ። ኃጢአት የሌለበት የዓለምን ኃጢአት ሊያስወግድ ሆኖ ሳለ የሰዎችን ሁሉ ኃጢአት ሊያስወግድ ሆኖ ከሰው ልጆች ግን ያንን መከራ ተቀበለ። ያንን ተቃውሞ ተቀበለ። ያንን ስቃይ ተቀበለ። እሱን አስቡት። አሜን። ያዕቆብ ደግሞ በመልእክቱ ላይ ምን ይለናል? ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ምንድነው ይላል? በፈተና የሚጸና ሰው የተባረከ ነው ይለናል። እግዚአብሔር ስሙ ይባረክ። አሜን። በፈተና የሚጸና ሰው የተረገመ ሰው አይደለም። አሜን። የተፈረደበት ሰው አይደለም። መጽሐፍ ቅዱስ የሚለው በፈተና የሚጸና ሰው የተባረከ ነው። ለምን? ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። አሜን። አዎ፣ መከራው ወይም ፈተናው ሕይወታችን ዝም ብሎ አይደለም የሚመጣው። አባታችን ያዘጋጀው የሕይወት አክሊል አለ። አሜን። ሽልማት ተዘጋጅተዋል ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። ስለዚህ የሚጸና ሰው የተባረከ ነው ይላል። ያንን ጥሎም ቢሄድ ሰው ግን እግዚአብሔር ስሙ ይባረክ። አሜን። ስለዚህ በመከራ መጽናት ይሁንልን። አሜን ነው። መጽናት ይሁንልን። በቃ መዳናችንን ጌታ ፈጽሞልናል። በነፃነት እንድንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ የሚለው ሀሳብ መዳናችን ተፈጽሞልናል። ይቺ ግን አጭር መንገድ አለች። በህይወት ጉዟችን ሊገጥሙን የሚችሉ የተለያዩ ነገሮች አሉ። እንደ መከራ ያለ ነገር ሊመጣ ይችላል፣ ግን የተዘጋጀ የህይወት አክሊል አለ። ስለዚህ ጽኑ ነው የሚለው። እናንተ የተባረካችሁ ናችሁ። መከራ እየተቀበላችሁ ያላችሁ ከመሰላችሁ በጌታ ምክንያት መከራ እየተቀበላችሁ ያላችሁ ከመሰላችሁ ደስ ይበላችሁ። እናንተ የተባረካችሁ ናችሁ። ምክንያቱም እግዚአብሔር አምላካችሁ የህይወትን አክሊል አዘጋጅቶላችኋል ነው የሚለው መጽሐፍ ቅዱስ። እግዚአብሔር ስሙ ይባረክ። አሜን አሜን። ስለዚህ በመከራ መጽናት ይሆንልን። አሜን። አምስተኛ በአገልግሎት መጽናት። እዛው ጢሞቴዎስ ሰፈር ነን አሁንም ያለ ነው። ጢሞቴዎስ እንዲህ ይለዋል። ጢሞቴዎስን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ቃሉን ስበክ፣ በጊዜው አለጊዜው ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከርም ይላል የእግዚአብሔር ቃል። እግዚአብሔር ይመስገን። አገልግሎት ሁሉ ጊዜ የተመቸ ነው ማለት አይደለም። አይደለም፣ ሁሉ ጊዜ የተመቸ አይደለም። መቼስ የተለያየ ውጣ ውረዶች የሚመስሉ ጊዜያቶች አሉ። ሁሉ ጊዜ ግን ማስታወስ ያለብን እግዚአብሔር ከኛ ጋር አለ። አሜን ነው። እግዚአብሔር ከኛ ጋር አለ። ከነ ጳውሎስ ጋር እስር ቤትም እየገባ ያነቃቃቸው የነበረ አምላክ ዛሬም አለ። በአገልግሎት የተቀበልነውን አገልግሎት ከጌታ ስቶኛል ያለውን ነገር እያደረግን ሳለ አንዳንድ ጊዜ አሁንስ በቃ የሚያሰኝ ጊዜ ሊመጣ ይችላል። ያ ጊዜ ምናልባት አለ ጊዜ የተባለው ጊዜ ሊሆን ይችላል። በጊዜውም አለ ጊዜውም ሲለው በጊዜው ቀደስ የሚል ጊዜ አለ። ሃሌሉያ ጌታ ይመስገን ና የሚያሰኝ ጊዜ አለ። አሜን እየተባባለ ጌታ ባርክሽ የምንባባልበት ጊዜ አለ። አንዳንዴ ደግሞ በቃ በፍርሃት መታየት አይነት የሚመስል ጊዜ አለ። እንደ እግዚአብሔር ሀሳብ በትክክለኛ በእሱ ሀሳብ መሄዳችንን ቼክ እናድርግ እንጂ በጊዜውም አለጊዜውም የሚመስል ጊዜ አለ። በቃ አይን ላፈር በቃ አንተን እንዳኒ የሚባልበት ጊዜ ሊኖር ይችላል። አንተን ብሎ የሚባልበት ጊዜ ሊኖር ይችላል። በዛ ጊዜም ጽና ነው። በዛ ጊዜም ጽና፣ በጊዜውም ጽና። ሃሌሉያ ወንድማችን ተባረክ የሚባልበት ጊዜ አለ። ደግሞ ጠንካራ አይነት ጊዜ አለ። አደለ ወንድማችን እህቶችን አለ። ካልገጠመን አለ እንደሱ አይነት ጊዜ አለ። በቃ ግን ጽና ነው የሚለው መጽሐፍ ቅዱስ። ጽና፣ በቃ ጽና። ጴጥሮስ ቀደም እንዳልነው ጢሞቴዎስ የነበረበት ዘመን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ብሎ ነግሮታል። በቃ የሚያስጨንቅ ዘመን በቃ አማኝ መስሎ በቃ ከባድ የሆነ ጊዜ አለ። ይሄን ወቅ አንተ በመታገለክልበት ጊዜ ውስጥ አለ ወቅ ግን በጊዜው ማለ ጊዜው ጽና አንተ ግን እግዚአብሔር ስሙ ይባረክ። አሜን። መጽናት ይሁንልን። በቃ አገልግሎት ከጌታ የተቀበልነው ብለን ያመንነው ነገር ለምሳሌ ወጣችሁ ስትመሰክሩ ሁሉ ይቀበላል ማለት ማስባለ ኖ ለብር ሊሆን አይችልም አይደል? እኔ መጀመሪያ ጌታን ስቀበል ደስ ብሎኝ ውስጤ ፍልቅልቅ ብሎ በቃ ጌታ ልክ የነካኝ የመሰለኝ ጊዜ በቃ ደስ ብሎኝ በቃ ቤት ሄጄ ስናገር ሁሉም ይሰማኝ መስለኝ ነበር። ሁሉ ልክ እንደኔ የሚመስለኝ ነበር። ትንሽ ቆይቶ ነው እንትኑ የገባኝ። አይደለም አይደለም፣ ጭንቅንቅ ይላቸዋል እዚያ ቦታ ስትሄድ። በቃ ጭንቅንቅ የሆነ የሚያጨናንቃል ነገር አለ፣ ደስ የሚል ሞሜንት አለ፣ ደግሞ ጭንቅ የሚያደርግ ጽና ጽና። በዚህም ጌታን ያዘው ቀጥል። እግዚአብሔር ስሙ ይባረክ። ሃሌሉያ። ስለዚህ አገልግሎት የተከማችሁ ሰዎች አላችሁ፣ ጽኑ ጽኑ። ጸልያችሁ ጸሎት ነው የተሰጠኝ። ጸለ ነገሩ ያልመጣ መሰላችሁ? ነገሩ ያልተመለሰ መሰላችሁ? ጽኑ። አምላካችሁ ታማኝ ነው። እግዚአብሔር እውነተኛ ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርን በመተማመን የሚጠባበቁ ብላ አስተናብልን ነበር። አሜን። እግዚአብሔር ስሙ ይባረክ። አዎ፣ እግዚአብሔር ተወኝ ረሳኝ ሳንል በአገልግሎታችን ታማኝ ልንሆን ይገባል። ጽና፣ በቃ በጊዜውም አለ ጊዜውም ጽና። እግዚአብሔር ስሙ ይባረክ። በጸጋ መጽናት፣ ስድስተኛ በጸጋ መጽናት። እግዚአብሔር አምላካችንን ስሙ የተባረከው። የዳነው በጸጋ ነው። አሜን ነው። ክብር ለአምላካችን ይሁን። በጸጋ ነው የዳነው። መጽሐፍ ቅዱስ ዕብራውያን ጸሐፊ ምዕራፍ 13 ቁጥር 9 ላይ እንዲህ ይላል፣ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ይላል እግዚአብሔር አምላካችን ስሙ የተባረከ። አሜን ነው። በጸጋ እንጽና። የዳን ነው በጸጋ ነው። የምናገለግለውም የምንኖረውም በጸጋው ነው። እግዚአብሔር አምላካችን ስሙ የተባረከ ነው። አሜን። ክብር ለአምላካችን ይሁን። ቆሮንቶስ ላይ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ስለ መቄዶንያ ክርስቲያኖች ይነግራል። ምዕራፍ 8 ላይ መሰለኝ ካልተሳሳትኩኝ፣ ለመቄዶንያ ክርስቲያኖች እንዴት አይነት ጸጋ እንደተሰጣቸው ሲናገር እነሱ ድሃ ሆነው ሳሉ የባለጠግነታቸው ብዛት ይላል፣ የልግስናቸው ብዛት ይቅርታ፣ ልግስና ድሃ ናቸው ግን ይለግሳሉ ይላል። በብዙ መከራ ውስጥ ያልፋሉ ግን ደስተኞች ናቸው ይላል። ደስታቸው ደግሞ በጣም የሚገርም ነው ይላል። በብዙ መከራ ውስጥ እያለፉ በስደት ውስጥ እያለፉ ግን ይደሰታሉ ይላል። ደግሞ ድሃዎች ናቸው ደግሞ እንስጥ ባካችሁ ይላሉ፣ ይለምኑናል። በኢየሩሳሌም አካባቢ ረሃብ ስለነበረ በዛ ያሉ ቅዱሳኖችን ለመመገብ የሚሆን ገንዘብ ካልሰጠናሉን ነው የሚለው ጳውሎስ እዛ ቦታ ላይ ሄዳችሁ ታመጡ እና እነዚህ ሰዎች የተሰጣቸው ጸጋ የሚገርም ነው ብሎ ነው የሚናገር። ለቆሮንቶስ ሰዎች የሚያስተዋውቀው ለቆሮንቶስ ቤተክርስቲያን ነው የሚያስተዋውቀው። ምዕራፍ 8 ላይ ሄዳችሁ ታነቡት ነው የምታገኙት። አሰብ እግዚአብሔር ስሙ ይባረክ። አሜን። ባለን ነገር መመካት ሳይሆን በሀብት በንብረት በእውቀት ላይ መደገፍ ሳይሆን በእግዚአብሔር ጸጋ መደገፍ። እግዚአብሔር ያኖረኛል፣ እግዚአብሔር ይረዳኛል፣ በአገልግሎት ቢሆን ያግዘኛል እንጂ የቴዎሎጂ እውቀት ወይ ደግሞ ሌላ እውቀት ሳይሆን ጸጋ፣ በጸጋ መጽናት የሚለው ነው። የዳንኩት በጸጋ ነው፣ በጸጋ ነው። በቃ እዚች ጋ በዚህ ጉባኤ ፊት ያቆመኝ ጌታ በጸጋ ይዘገ የቆመ ያለኝ በቃ አሁንም ጸጋውን ማሰብ አለብኝ ነው። ሌላ ነገር ማሰብ የለብኝም፣ የችሎታዬን ነገር ማሰብ የለብኝም። አለኝ፣ እችላለሁ፣ አውቃለሁ የሚል ነገር ማሰብ የለብኝም። እድሜ ቢገፋም እውቀት ቢጨምርም ንብረት ማካበት ቢጨምርም ማለት ነው። ሁሌ ጸጋውን ማሰብ የእግዚአብሔርን ጸጋ እግዚአብሔር ይመስገን ሀብት ያካ ይጨምርላችሁ እግዚአብሔር ዕውቀትን ያብዛላችሁ አሜን ይጨምርላችሁ ክብርን ይጨምርላችሁ ግን ጸጋው ላይ ተደገፉ በቃ ጸጋው እድሜም ሲጨምር በጸጋው ተደገፉ ጸጋው ይበቃኛል በል በቃ እግዚአብሔር ስሙ ይባረክ የተለያየ መንፈሳዊ ልምምድ መጣ ሳይ ግን ጸጋው በል ነው የእግዚአብሔር ጸጋ እኔ አትበል ነው እኔ አትበል የዛን ጊዜ መንሸራተቻ ልክ ስሊፐር የሆነ ቁልቁለት ላይ እንደቆም ካሰብ አደገኛ ነው በቃ በጸጋ መጽናት ያስፈልጋል ነው ማለት የዕብራውያን ጻፊ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም በዚህ የሚሰሩበት አልተጠቀሙምና ይላል አልተጠቀሙ እግዚአብሔር ስም ይባረክ እዚህን ያክል ይበቃኛል ክብር ለአምላክ ገብቷቸዋል ጌታ ይባረክ
አሜን
ሰባተኛ በጸሎት መጽናት በጸሎት መጽሐፍ ቅዱሳችን ስለ ጸሎት ይነግረናል ብዙ ቦታ ስለ ጸሎት ብዙ ቦታ ጌታ ኢየሱስ ክርስቶስም ሐዋርያትም ይነግሩናል በብዙ ቦታ ጌታ ኢየሱስ ክርስቶስም ተክታችሁ ጸልዩ መንፈስስ ተዘጋጅቷል ስጋ ግን ደካማ ነው የመጀመሪያይቷ ቤተክርስቲያን በኢየሩሳሌም ያለችው አጠንክራ ከመታደርገው አዘውትራ ከመያደርኩት ነገር አንዱ ምንድነው ጸሎት ነው እግዚአብሔር ስሙ ይባረክ በጌታ ቤት ስለቆየን ጸሎት እናቆማለን እንጀምራለን እግዚአብሔር ስሙ ይባረክ አሜን አሜን ጌታ ይባረክ ሐዋርያው ጳውሎስ ለሮሜ ሰዎች ምዕራፍ 12 ቁጥር 12 ላይ ምን ይላቸዋል በተስፋ ደስ ይበላችሁ በመከራ ታገሱ እንደና በጸሎት ጽኑ በመጀመሪያይቷ ቤተክርስቲያን ስደት ሲጀማመር እነ እስጢፋኖስ ተወግረው ሞቱ ትዝ ይላችኋል አይደል መጽሐፍ ቅዱሳችን እንደሚነግረን ምዕራፍ 8 አካባቢ ላይ ሲነግረን እና በዛ ምክንያት ተበተኑ እነ ፊልጶስ ምናምን እንደወደ ሰማርያ ሲሄዱ ተበታተኑ አማኝ በሙሉ ኢየሩሳሌም የነበረ ግን መጽሐፍ ቅዱስ ምን ይላል እስጢፋኖስ ላይ ቀበሩት እንደማናጭ በጸሎት የተጉት ሰዎች ናቸው ይላል እዛ ቦታ ላይ በኢየሩሳሌም የቀሩት ቅዱሳን ለምን ቀበሩት አላለም በያሰብኩኝ በጸሎት የተጉት ብሎ ነው የዘገበልን ሉቃስ በጸሎት የተጉት ቀበሩት ይላል እግዚአብሔር ስሙ ይባረክ አሜን አሜን ጸሎት መንፈሳዊ ጥንካሬ ይሰጣል አሜን ጥንካሬ ይሰጣል በቃ በክርስቲያኖች መካከል የሚጸሉ ሰዎች ጠንካሮች ናቸው በከባድ ሰዓት ላይ ይቆማሉ አስቸጋሪው ሰዓት ላይ ይቆማሉ ክብር ለአምላካችን
አሜን
ስለዚህ እስከመጨረሻው የምንጸልይ ሰዎች ያርገን ጌታ
አሜን
በቃ እስከመጨረሻው የምንጸልይ ሰዎች ያርገን ክብር ለአምላካችን ሰዓትም የታየኝ ስለሆነ ልቀጥ ሰባቱን አሳብ ቀይሬያለሁ እንድንጸና የሚረዱ ነገሮች ቶሎ እናዳራለን እንድንጸና የሚረዱ ነገሮች አንድ አምስት ነጥብ ቶሎ እናገራለን አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ሐና ስትጸልይ እንዲህ አለች ይላል መጽሐፍ ቅዱስ ሐና ስትጸልይ ምዕራፍ 1 ማነው ምዕራፍ 2 ቁጥር 1 ላይ እንዲህ አለች ይላል ልቤ በእግዚአብሔር
ጸና
አሜን እግዚአብሔር ስሙ ይባረክ ቀንዴ በእግዚአብሔር ከፍ ከፍ አለ አፌ በጠላቶቼ ላይ ተከፈተ በማዳነ ደስ ብሎኛል ከባድ ጊዜ ካለፈች በኋላ አስቸጋሪ ጊዜ የእንባ ጊዜ ካለፈች በኋላ እግዚአብሔር በህይወቷ ያለፈ በህይወቷ ያቀደውን ነገር ሲያከናውን አስጨንቋት ነበርና ካለፈ በኋላ ልቤ በእግዚአብሔር ጸናለች እግዚአብሔር ስሙ ይባረክ አሜን ሃሌሉያ ስለዚህ እንድንጸና የሚረዱን ነገሮች እግዚአብሔር ልባችንን የሚያጸና አምላክ ስሙ ይባረክ
አሜን
እግዚአብሔር እርሱን በመደገፍ መጽናት ይሆንልናል
አሜን
በእግዚአብሔር ማለት ነው ክብር ለአምላካችን ይሁን ስለ ንጉስ ሰለሞን መጽሐፍ ቅዱስ ሲናገር ምን ይላል ንጉስ ዳዊት ቤተ መቅደሱን ሊሰራ በተነሳ ጊዜ ነብዩ ናታ መጥቶ ወደ ዳዊት ተናገረውና ብዙ ነገር ከተናገረ በኋላ ምራፍ 17 አንደኛ ዜና ላይ ታገኙታላችሁ። ቁጥር 14 ላይ ያለችው ብቻ ላንብብላችሁ። በቤቴና በመንግስቴም ለዘላለም አቆመዋለሁ ዙፋኑም ለዘላለም ይጸናል ይላል። ዙፋኑን የሚያጸናለት ማን ነው? እግዚአብሔር ነው። እግዚአብሔር ስሙ ይባረክ። በቤቴና በመንግስቴም ለዘላለም አቆመዋለሁ የሚያቆመው ነው እግዚአብሔር። ቃል እየገባ ያለው እግዚአብሔር ነው። እኔ አቆመዋለሁ እኔ አጸናለሁ ነው የሚለው። የሚያጸና እግዚአብሔር ነው። ልባችንን በእግዚአብሔር ላይ ልናደርግ ይገባል። እግዚአብሔር ስሙ ይባረክ። ልቤ በእግዚአብሔር ጸና እንዳለች ሐና መደገፊያ እናርገው እግዚአብሔር አምላክን። በሕይወት ዘመናችን ሁሉ የሚያስጨርስ እሱ ነው። እግዚአብሔር ስሙ ይባረክ።
አሜን።
የሚያስጨርስ የሚያቆም የሚረዳ የሚያግዝ እግዚአብሔር ስለሆነ የማይለወጥ የማይቀያየር አምላክ።
አሜን።
ሁኔታን አይቶ ነገሮችን አይቶ አቅምን አይቶ በቃ መልኩን የማይለውጥ ጌታ እግዚአብሔር ስሙ ይባረክ።
አሜን።
ስለዚህ ነገራችን ልባችን በማንኛውም ጊዜ ከእግዚአብሔር ጋር ከተጣበቀ እግዚአብሔር ያጸናናል።
አሜን።
አሜንና እግዚአብሔር ያጸናናል። መጽሐፍ ቅዱስ ዳዊት ምን ይላል? በ37:23 ላይ የሰው አካሄድ ከእግዚአብሔር ዘንድ ይጸናል መንገዱም ይወዳል ይላል። መንገዱንም ይወዳል ይላል። ስለዚህ እግዚአብሔር ነው የሚያጸናን። እግዚአብሔር ስሙ ይባረክ። በሁለተኛ በቃሉ ህይወታችንን በመመስረት እንድንጸና እርዳታን ማግኘት ይቻላል። ሁላችሁም የምታውቁት ጌታ ኢየሱስ ክርስቶስ ካስተማረው ትምህርት የእግዚአብሔርን ቃል ሰምቶ ስለማድረግ ያስተማረው ትምህርት ትዝ ይላችኋል አይደል? ስለ ልባሙ ሰውና ስለ ሰነፉ ሰው ትዝ ይላችኋል። እግዚአብሔር ስሙ ይባረክ። ማቴዎስ 7 ላይ ያንን ታሪክ ታገኙታላችሁ። ማቴዎስ 7 ቁጥር 24 27 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ምን አለ? ስለዚህን ቃልን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንንም ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። ሁለቱም ሰዎች ልባሙም ሰነፉም ቤት ሰርተዋል። ቤት በመስራታቸው ይመሳሰላሉ፣ ግን የሰሩበት መንገድ የተለያየ ነው። ሁላችንም እንደምናውቀው አንደኛው በአለት ላይ ነው የሰራው፣ አንደኛው በአሸዋ ላይ ነው የሰራው። ስለዚህ ሁለቱም ሲታይ ቤት ነው በቃ ያምራሉ። ሁለቱም አንድ አይነት ናቸው፣ ያምራሉ። ግን የሁለቱም ማንነት የሚለየው አንድ ነገር አለ። ዝናብ፣ ንፋስ፣ ጎርፍ የሚባል ነገር። ዝናቡ ሲዘንብ፣ ንፋሱ ሲነፍ፣ ጎርፍ ሲጎርፍ የሁለቱንም ማንነት ይለካል ማለት ነው። ስለዚህ እግዚአብሔርን ቃል ሰምተን ስናደርገው ቤትን በአለት ላይ እንደመስራት ነው መጽሐፍ ቅዱሳችን እንደሚለው። የእግዚአብሔርን ቃል ሰምተን ደግሞ ቸልተኞች ሆነን እማናደርግ ከሆነ ማንታዘዘው ከሆነ ማንኖረው ከሆነ ቤትን በአሸዋ ላይ እንደመስራት ነው። ምክንያቱም በኑሮ በሂደት የሚፈጠር ነገር አለ። እንደ ዝናብ ንፋስ፣ እንደ ጎርፍ የሚመስሉ ነገሮች ይገጥሙናል ሁላችንንም። ሁላችንንም ይገጥመናል። በቃ በኑሯችን ይገጥመናል። የዛን ጊዜ ይታያል ነው። በቃ ዝናቡ፣ ንፋሱ፣ ጎርፉ ጠራርጎት የሚወስደው አለ። ዝናቡ፣ ንፋሱ፣ ጎርፉ መቶት ግን የማይንቀሳቀሳል። ህይወቱን በእግዚአብሔር ቃል ላይ የተከለ ሰው ማለት ነው። የእግዚአብሔር ቃል እንድንጸና ይረዳናል ማለት ነው። እግዚአብሔር ስሙ ይባረክ። ከእግዚአብሔር ቃል ጋር ያለን ቁርኝት ጠንካራ ሲሆን፣ ለእግዚአብሔር ቃል ያለን አክብሮት ትልቅ ሲሆን፣ የእግዚአብሔርን ቃል የሚታዘዝ ህይወት ሲኖረን፣ በሁኔታዎች ውስጥ ስናልፍ መመታቱንስ እንመታለን፣ ንፋሱም ይነፍስብናል፣ ጎርፉም ይመጣብናል፣ ነገር ግን እንቆማለን፣ አንወድቅ። እግዚአብሔር ስሙ ይባረክ። ስለዚህ ለእግዚአብሔር ቃል የተለየ አትኩሮት ያስፈልገናል ማለት ነው። ለሁኔታዎች አይደለም፣ ሰዎች ወይም ዘመኑ ለሚናገረው ለፖለቲካው አይደለም፣ አካባቢ ለሚያወራው አይደለም ትኩረት መስጠት ያለብን እንደ ክርስቲያን። የእግዚአብሔር ቃል ምን ይላል ነው። ስለምንም አይነት ነገር ይሁን ማለት ነው። ስለምንም አይነት ነገር ይሁን የእግዚአብሔር ቃል ምን ይላል ስንል፣ የዛን ጊዜ ህይወታችን በጥንቃቄ ከቃሉ ጋር በመልካም ቁርኝት የሚንቀሳቀስ ነው ማለት ነው። ጥሩ ተያይዞ መሄድ ነው ማለት ነው። እግዚአብሔር በረዳ መጣል፣ እግዚአብሔር ባገዘ መጣል፣ እግዚአብሔር ቃል ምን ይላል ማለት አለበት። ለቃሉ አክብሮት ሰጠ፣ ቃሉን የሚታዘዝ ይበል፣ ቃሌን ሰምቶ የሚያደርገው ምን አይነት ሰው እንደሆነ ልንገር ላሳያችሁ። የሚያደርገው በአለት ላይ ቤቱን የሰራ ሰውን ይመስላል። በአለት ላይ መስራት ቤትን ቀላል ነገር አይደለም። አድካሚ ነው፣ ኮስቲ ነው። በጣም ጊዜ ይወስዳል፣ ገንዘብ ይወስዳል፣ ጉልበት ይወስዳል። ግን ደግሞ ውጤቱ ደግሞ አመርቂ ነው። እግዚአብሔር ስም ይባረክ። ውጤቱ ግን ደስ ያለ በውጥረት ሰዓት፣ በንፋስ ሰዓት፣ በጎርፉ ሰዓት ግን ተረጋግታችሁ ትቀመጣላችሁ በዛ ቤት ውስጥ። እግዚአብሔር ስም ይባረክ። አሸዋው ጠራርጎ ቤቱን ጎርፉ ተሸክሞት ሲሄድ ያ ቤት ግን ቀጥ ብሎ ይቆማል። እግዚአብሔር ስም ይባረክ። መከራ ሲመጣ፣ ችግር ሲመጣ በአለት ላይ የተሰራ ህይወት ቀጥ ብሎ ይቆማል። ሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ሚሰማኝ ነው ያለው፣ ሚታዘዘኝ ነው ያለው፣ ቃሉን የሚያከብር የሚኖረው ነው ያለው። ጌታ በቃ እርጋታ አለ። ምክንያቱስ ጎርፎ አይመጣም እዛ ቤት ውስጥ የለማ። እግዚአብሔር ስም ይባረክ። ስለዚህ በቃሉ የሚኖር ህይወት ሲኖረን፣ በቃሉ ህይወታችን ሲመሰረት፣ እግዚአብሔር ስም ይባረክ፣ ነገር የተለየ ይሆናል። ሶስተኛ በጸሎት በመትጋት መጽናት በህይወታችን ይመጣል። በጸሎት በመጥቀት ድጋሚ ነው። ጌታ ኢየሱስ ክርስቶስ ስለ መጨረሻው ዘመን ተናግሯል። በወንጌላት ላይ ስለ መጨረሻው በምዕራፍ 21 ቁጥር 36 ላይ ታገኛላችሁ። ብዙ ነገር ዘርዝሯል። በዛ ቦታ ላይ ስለ መጨረሻው ዘመን ሲናገር በቤተ ክርስቲያን ውስጥ ስለሚፈጠር ችግር ታገኛላችሁ፣ በዓለማችን ስለሚፈጠረው ችግር ታገኛላችሁ፣ በተፈጥሮ ላይ ስለሚፈጠር ችግር ምልክቶች ታያላችሁ። የመጨረሻው ዘመን በሚቃረብበት ጊዜ በቃ በተፈጥሮ ላይ የሚታዩ ምልክቶች አሉ። ማለት የእሳተ ጎመራ እንደዚህ አይነት የሚመሳሰሉ ነገሮች ማለት ተፈጥሮ ማለት በዓለም መንግስታት ያለ ጦርነት ማለት ነው። ደግሞ ቤተክርስቲያን ያለ የተለያዩ ችግሮች፣ አለመግባባት፣ በቃ የተለያየ ነገር አለ። የእነዚያን ሁሉ ምልክቶች ዘርዝሮ መጨረሻ ላይ እንዲህ ይላል፣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ከነዚህ ሁሉ ለማምለጥ ነው የሚለው። ከነዚህ ሁሉ ችግሮች ውስጥ ሁሉ ለማምለጥና በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ፣ ለጸሎት ትኩረት ማድረግ አለ። እነዚህን ችግሮች ሁሉ ያሻግራል ጸሎት፣ እነዚህን ችግሮች ያስመልጣል፣ ከዛ በጌታ ፊት ያቆማል። ማ ጸሎት የሚባለው ነገር ችግርን ምናምን እንደ ማዕበል ብታስቡት፣ እንደ ጎርፍ ብታስቡት፣ እንደ መልካም ጀልባ አስቡት። ጸሎትን ማለት በቃ ጀልባው እንዲህ ተሸክሟቸው ሄዶ አሻግሮ ቁጭ ያደርጋቸዋል። ማ ጸሎት። እግዚአብሔር ይርዳ። አሜን። የእግዚአብሔር ቃል የሚመክረንን እናስተውልና ተግባራዊ እናድርግ። መጽናት የሚመጣው ዝም ብሎ አይደለም። አዎ ዛሬ ከምናየው ከምንሰማው በዙሪያችን ካለው ይልቅ አስቸጋሪ ዘመን ከፊታችን አለ። እነዛን ዘመኖች ምናልባት ለክርስቲያንም ከባድ የሚሆኑ ጊዜያቶች አሉ ከፊታችን። እነዛን ጊዜያቶች ለመሻገር በእነዛ ችግር ላይ ከፍ ብለን ለማለፍ የሚረዳ ነገር እዚህ ጋር አስቀምጧል ጌታ ኢየሱስ ክርስቶስ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ አለ። መድኃኒቱን ያስቀምጠው ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ይላል። እግዚአብሔር ስም ይባረክ። እግዚአብሔር በረዳን በራሳችን በግላችንም ተርተ መጸለይ ያለብን እግዚአብሔር በረዳን ዋጋ ከፍለንም በህብረት መንበርከክ አለብን። ይህን አንለምድም ካለ ማምለጥ የሚባለው ነገር መቆም የሚባል ነገር አለ ወይ? እኔ እንጃ ያለቅ መጽሐፍ ነው የሚለው ጌታ ነው ያለው። ለማምለጥ እንድትችል ከፈለግ፣ በእኔ ፊት ለመቆም ከፈለግ ስትጸልይ ትጋ። አሁን የእውቀት ብዛት አይደለም እዚህ ቦታ ላይ የአገልግሎት ብዛት አይደለም፣ ተንበርከክ ነው። ጸጋ የሚባል ነገር አለ፣ የሚፈስ ጸጋ አለ፣ ውስጥ የሚገባ አንተን በቃ የሚያሻግርህ ነገር አለ። እኔ የማፈሰው አንተ ውስጥ የምሰራው ነገር አለ፣ በአንተ ውስጥ የምሰራው በጸሎት ስትንበርከክ የምሰራው ነገር አለ አንቺ ውስጥ። እግዚአብሔር ስም ይባረክ። ያ ያሻግርሻል ነው፣ ያስመልጥሻል፣ ፊቴ በሞገስ ቀጥ ያደርግሻል። በቃ እግዚአብሔር ስም ይባረክ። ስለዚህ እንደዚህ እናደርጋለን። የእግዚአብሔር ቃል እንደሚመክረን ማለት ነው፣ እንደሚነግረን በአራተኛ መልካም ምክር በመልካም ምክር መስማት መጽናት አለ መጽናት አለ አሜን
አሜን
ክቡር ጠቅላይ ሚኒስትር አብይ አህመድ ብዙ አማካሪዎች አላቸው ታውቃላችሁ አይደል ብዙ አማካሪዎች አላቸው ሰሞኑን ሹም ሽረት ይካሄድ ነበርና እና አማካሪ የሚል አይ ነበር የደህንነት አማካሪ የውጭ ጉዳይ አማካሪ የተለያየ በቃ ውስጥም ሀገር ውስጥም ጉዳይ የተለያየ አማካሪ ለእኔ እሱ ብቻ አይደለም ለልቅ ሀገር ያሉትም እነ ቻይናም ሆኑና አሜሪካም አሉ ብዙ አማካሪዎች አሏቸው በምክር ነው ነገራቸውን የሚሰሩት መጽሐፍ ቅዱስ ምን ይላል ሐሳብ በምክር ምን ትላለች ይላል ትጸናለች ሐሳብ በምክር ትጸናለች ምክር ከውጭ አለ የሚመጣው ያንተ ሐሳብ አለ ያንቺ ሐሳብ አለ ከውጭ በሚመጣ ምክር ትጸናለች በመልካም ምክር ሰልፍ አድርግ ይላል ደሞ መልካም ምክር አለ መጥፎ ምክርም አለ ክፉ ምክርም አለ ምስጉን ነው በክፉዎች ምክር ያልሄደ መዝሙር 1:1 ላይ መዝሙር 1:1 ላይ የክፉዎች ምክርም አለ መልካም ምክር አለ ሰልፍን በመልካም ምክር አድርግ ነው ስለዚህ አንድ እግዚአብሔር ሰው ሲናገር ምክር በሁለት በኩል እንደተሳለ ሰይፍ ነው ይላል አዋቂዎች በብልሃት የተጠቀሙበት ቢላን መጠቀም የሚችሉ ማለት ነው ስለት ያለውን ነገር መጠቀም የሚችሉ ሰዎች በብልሃት ብልት ሲያወጡ አላዋቂዎች ደግሞ ይቆራረጡበታል አላዋቂዎች ማለት ነው ክፉንና መልካምን ምክር የማይለዩ ማለት ነው ሁሉንም አጎሰሱ ሲጠቀሙበት ማለት ነው ስለዚህ እግዚአብሔር ይዳን ክፉንና መልካም ምክር መለየት ከእግዚአብሔር ቃል ጋር የተነከረ ቅርርቦሽ ሲኖረን መልካምንና ክፉን ምክር መለየት እንችላለን በጸሎት የሚተጋ ሰዎች ከሆነ መልካምና ክፉን ምክር መለየት እንችላለን በዳዊት ቤት ውስጥ ሁለቱንም ታያላችሁ ክፉ ምክር ሲመከር ዳዊት ነው ሲል ደግሞ በልጁ በቤተሰቡ ደግሞ ክፉ ምክር ተመክሮ ጦርነት የተፈጠረውን ታውቃላችሁ በቤተሰቡ ውስጥ እግዚአብሔር ይዳን ክፉንና መልካሙን ምክር መለየት ነገር ግን በመልካም ምክር መስማት ምን ማድረግ አለ መጽናት አለ ሐሳብ በምክር ትጸናለችና እግዚአብሔር ስም ይባረክ ምክር ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል መካሮች በበዙበት ዘንድ ግን ይጸናል ይላል እግዚአብሔር ምሳሌ ውስጥ ያሉት ሁለቱም ያነበብኩት ምዕራፍ 20:18 እና 15:22 20:18 እና 15:22 እንደዚሁም ደግሞ እዛው ምሳሌ 19:21 ላይ በሰው ብዙ ልብ ብዙ ሐሳብ አለ የእግዚአብሔር ምክር ግን እሱ ትጸናለች ይላል እግዚአብሔር ስሙ ይባረክ ስለ ጌታ ኢየሱስ ክርስቶስ ኢሳይያስ ነብዩ ኢሳይያስ ሲናገር ይላል ማነው ስሙ ይላል የጌታ ኢየሱስ ክርስቶስ ድንቅ መካር እግዚአብሔር ስሙ ይባረክ ኃያል አምላክ የዘላለም አባት ይባላል ይላል ድንቅ መካር እግዚአብሔር ስሙ ይባረክ ብዙ መካሮች ሊኖሩ ይችላሉ መልካም መካሪዎች ሊኖሩ ይችላሉ እንደ ኢየሱስ ያለ ድንቅ ግን የለም እግዚአብሔር ስሙ ይባረክ እርሱ ከምድራዩ ነገር ያለፈ ነገር እንድናገኝ ይመክረናል እግዚአብሔር ስሙ ይባረክ በመንፈሱ አማካኝነት የቅርብ ወዳጅ ሆኖ ይመክረናል እግዚአብሔር ስሙ ይባረክ ስለዚህ ምክርን ለመስማት ምን ያክል ዝግጆች ነን ወንድሞችና እህቶች ምክር መስማት ማለት ከሚነግረን ሰው አነሰን ማለት አይደለም ማንኛችንም ሁሉን ነገር አዋቂዎች አይደለንም ሌሎች ሰዎች ያስፈልጉናል በህይወት ዘመናችን ሁሉ ምንም እድሜ ቢጨምር ዕውቀት ቢጨምር ሌሎች ሰዎች ያስፈልጉናል ምን ጎልበት ነገር ስላለ የሚመክሩን ሰዎች ያስፈልጋሉ በዙሪያችን በተለያየ ጉዳይ የሚመክሩን ሰዎች ያስፈልጋሉ የተዳር ጓደኞቻችን ሊመክሩን ይገባል አብረውን የሚያገለግሉን ሰዎች ሊመክሩን ይገባል ወላጆቻችን ሊመክሩን ይገባል ልጆቻችንስ ሊመክሩን አይገባም የሚሻል ዕውቀት የላቸው ሊመክሩን ይገባል በቃ ምክርን ለመስማት ግን የተዘጋጀ ግን ክፉንና መልካምን የሚለይ መሆን አለብን እግዚአብሔር ስሙ ይባረክ በዚህ መንገድ መጽናት አለ የታ ሐሳብ አለ ምክር ሲጨመርበት መጽናት አለ። እግዚአብሔር ስሙ ይባረክ። አሳብ በመክር ተጸናለች ይላልና። ስለዚህ በመድራችን ላይ ብዙ ትልልቅ ሰዎች አሉ። የተለያየ ጉዳይ የሚያማክሩ አለ። በቢዝነስ የሚያማክሩ አለ። በጤንነት ጉዳይ የሚያማክሩ አሉ። በማህበራዊ ጉዳይ የሚያማክሩ አሉ። ብዙ በማሬጅ ጉዳይ የሚያማክሩ አሉ። ትልልቅ ሰዎች አሉ። በጣም የሚፈልጉ ወረፋቸው ብዙ በቃ የሚያስጠብቋቸው አሉ አይደል? የሚያስጠብቁን አሉ አይደል? እውነት ነው። ግን እኛ ደግሞ መጽሐፍ ቅዱሳችን የሚነግረን ድንቅ መካር ከወዳጅ ልክ የሚጠጋጋ የቅርብ ወዳጅ ጌታ አለ። እግዚአብሔር ስሙ ይባረክ። ይመክራል። እግዚአብሔር ስሙ የተባረከው። ስለዚህ ምክር መስማት አለብን። አምስተኛው ላይ መጨረሻው በህብረት ውስጥ በመሆናችን መጽናትን እናገኛለን። በህብረት በመሆን መጽሐፍ ቅዱስ ሲናገር ተደጋግሞ የሚጠቀስ ብዙ ጊዜ በመድረክ ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ህይወትንም እስከ ዘላለም አዟልና። ስለዚህ በዛ ቦታ የታዘዘ ነገር አለ። ሁለትም ሶስትም ሆነን በተሰበሰብንበት ስፍራ እግዚአብሔር ያዘዘው በረከት ስላለ ያ በረከት እንድንጸና ያደርገናል። ያ ህይወት የታዘዘው የእግዚአብሔር ህልውና እኛን እለት በእለት ያንን ህብረት አክብረን ስንገኝ በዛ ህብረቱ ስንመላለስ የሚያጸና ጸጋ አለ። እግዚአብሔር ስሙ ይባረክ። አሜን አሜን፣ ሃሌሉያ። ስለዚህ ዋጋ ከፍሎ ህብረት ማድረግ አስፈላጊ ነው። ዋጋ ከፍሎ ህብረት ማድረግ አስፈላጊ ነው። ሰማያዊ ነገር ነው የታዘዘው፣ ምድራዊ ነገር አይደለም። ሰዎች እንኳን አንዳንድ ጊዜ አንዳንድ ቦታ ሻይ ቡና ኬክ አለ ብለው ይሮጣሉ። ገብታቸው እዛ ቦታ እንሂድ፣ ሻይ ነፃ ሻይ አለ፣ ነፃ ቡናና ኬክ አለ ብለው ይሮጥ። ነፃ ስለሆነ እስቲ አስቡት። ሰማያዊ በረከት ታዟል። ሰማያዊ ህይወት፣ የእግዚአብሔር ፈውስ፣ የእግዚአብሔር እጅ ታዟል። ታመን ብንሆን ልንፈወስ፣ ደክሞን ብንሆን ልንበረታ፣ እግዚአብሔር ይመስገን አዝነን ቢሆን ልንጽናት፣ የታዘዘ ነገር አለ። ታዟል፣ በቃ ታዘዘ አለ። በቃ እንግዲህ አምኖ ሰው ግን ይመጣና ይወስዳል። እግዚአብሔር ስሙ ይባረክ። ስለዚህ ሐዋርያው ጳውሎስም ሲናገር ስለ መንፈሳዊ ስጦታ አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል፣ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። በአዲስ ኪዳን የተነገረው የእግዚአብሔር ቃል። ስለዚህ እያንዳንዱ ሰው የተቀበለው ነገር አለ። በምንሰባሰብበት ጊዜ አንድ ሰው ላይ አተኩረን የምናየው ነገር ሳይሆን እያንዳንዱ የአካሉ ብልቶች የተቀበለውት ነገር አለ ከአንዱ ከአምላካችን። ስለዚህ በምንሰባሰብበት ጊዜ እግዚአብሔር ከሰጠን ስጦታ የተነሳ የሚገለጠው ነገር ሁላችንን ወደ ጽናት ይወስደናል። እግዚአብሔር ስሙ ይባረክ። አሜን። ከአንዱ ከአምላካችን ከመንፈስ ቅዱስ የተነሳ ሁሉ ሰው ግን የቃሉን እውነት ተረድቶ አምኖ ያንን የተቀበለውን ነገር እያመጣ እየሰጠ ጸጋ እየተከፋፈለ ወደ ሌላው መጽናትን ያስተላልፋል ማለት ነው። እግዚአብሔር ሲባረክ ያንን ጸጋ የሰጠው እንድንጸና ነው። እስከ መጨረሻው እንድንሄድ ያስችለን ዘንድ ይረዳን ዘንድ ነው እግዚአብሔር የሰጠን። እግዚአብሔር ሲባረክ የተሰጠን ነገር ለራሳችን ሳይሆን ለሌላው ነው አይደለ? ለሌላ ነው የተሰጣችሁ። ለሌላ ነው ይዛችሁ ልትቀመጡ ትክክል አይደለ? ህገወጥ ነው ወንድሞች፣ ይዛችሁ ልትቀመጡ አትችሉም። ህገወጥ ነው፣ ወንጀል ነው። ጌታ የሰጣችሁ ለሌላው ነው፣ ሌላው ይጠቀምበት ዘንድ፣ ሌላው ይታነጽበት ዘንድ፣ ሌላውን እግዚአብሔር ሊሰራበት ወዶ ነው። እና እኔና እናንተ ያዝ ነው ማለት ሌሎች እንዳይሰሩ ከለከላቸው። በየአገልግሎቱ ዘውዘው እንድንል ማለት አይደለም። ግን አንዳንዴ ትህትና የሚመስል ነገር አለ ማለት እግዚአብሔር ሰጥቶን ወደኋላ እምቢ እያልን ወደኋላ እንቀራለን። ሰጥቶን ማለት ነው የሰጠን ለሌሎች ነው ወንድምህን ከጥፋት መንገድ ልትመልስበት ሊሆን ይችላል። ከስተት መንገድ ልትመልስበት ሊሆን ይችላል። ወንድምህን ካለበት ሀዘን ውስጥ ልታጽናናው ሊሆን ይችላል። የተሰጠ ነገር ከድካም ውስጥ ልታበረታ ይሆናል። የተሰጠሽ ነገር ገብቶሃል? ግን ያው በጥንቃቄ መረምረን ቶሎ ማውጣት አለብን ማለት ነው። አካሉን ለማነስ ቶሎ ማውጣት አለብን። ቶሎ ማውጣት አለ። እግዚአብሔር ስሙ ይባረክ። ጌታ ይረዳናል። በቅንነትና በእውነት ነገሮችን ስናስብና ለማድረግ ስንነሳሳ ይሄ እግዚአብሔር እውነተኛው አምላክ የሰውን ልብ ሁሉ የሚያቀ አምላክ ይረዳናል፣ ያግዘናል። እግዚአብሔር ይመስገን። እንዲሁ ድፍረት እንድናደርግ አይደለም እናገር ያለው፣ ተገቢ ያልሆነ ድፍረት እንድናደርግ ሳይሆን እንድንደፋፈር ነው። ይሄ ሌሎችን የምናነጽበት ሌሎችን የምንጠቅምበት ነገር አድርጎ ነው የሰጠን። ራሳችን አይደለም የሰጠን። ስለዚህ ጌታ ይረዳናል፣ ያግዘናል። ጌታ እግዚአብሔር ይባርካችሁ። መጽናት ይሁንልን።
አሜን።
መጨረስ ይሁንልን።
አሜን።
የጉዞ ሩጫውን መጨረስ ይሁንልን። ማቋረጥ አይሁንብን።
አሜን።
ማቋረጥ አይሁንብን። ያቋረጡትን አለመመልከት ይሁንልን። የጨረሱትን ሩጫዬን ምን አድርጌያለሁ አለ ጳውሎስ። ሃሌሉያ። ሩጫ መጨረስ ይሁንልን። እግዚአብሔር ስሙ ይባረክ። አክሊል ተዘጋጅቶልኛል አለ። ስለዚህ በማንኛውም ሁኔታ መጽናትና መጨረስ ይሆንልን። ጌታ ኢየሱስ ክርስቶስ ይባርካችሁ። እንጸልያለን። እስቲ ቆመን እንጸልይ። ሃሌሉያ። እንጸልይ እስቲ ጥቂት። እግዚአብሔር መልካም ነው። ጌታ መልካም ነው። ሃሌሉያ። የቅርብ ነው እንጂ ሩቅ አይደለም ጌታ። እግዚአብሔር ስሙ ይባረክ።
አሜን።
ሃሌሉያ። እስቲ ጌታ እርዳኝን በለው። እርዳኝን በለው። እስቲ አግዘኝ መጨረስ ይሁንልኝን በለው። ድካምን ከህይወቴ ላይ አስወግድ። ምክንያትን አስወግድ። በቃ ስንፍናን ከህይወቴ አንሳልኝን በለው። እስቲ ስንፍና ከህይወቴ ይነሳ፣ ምክንያት ይነሳ፣ ማርጎምጎም ይነሳ። አሁን መጨረስ ይሁን። አንተን ማሰብ ይሁንልኝ። የታገስከውን በኃጢአተኞች መቃወም ብዙ የታገስከውን ብዙ መከራ የተቀበልከውን አንተን ማሰብ ይሁንልኝ። ከእንግዲህ በኋላ ስንፍና ከህይወቴ ተወግዶ ምክንያት ከኔ ተወግዶ አንተ በሄድክበት መንገድ እኔም መሄድ ይሆንልኝ። መጨረስ ይሆንልኝ። ሃሌሉያ። ይረዳል ጌታ፣ ጸጋ ይሰጣል። ሃሌሉያ። ያግዛል፣ ያግዛል። እስቲ እንጸልይ። ጌታዊ እርዳኝ እንበለው ጥቂት። እርዳኝ አግዘኝ እንበለው። አምላካችን ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። የአብርሃም የይስሐቅ የያዕቆብ አምላክ ዛሬም የኛ አምላክ የማትለወጥ የማትቀየር ዘላለማዊ አምላክ ስም ይባረክ፣ ተመስገን። ጌታ ሆይ ቃሉን እንደሰማን የቀደሙት ባሪያዎችህን እንዳየን እንደተመለከትን፣ አቤቱ ጌታ ሆይ በእኛም ዘመን እንደዚሁ በእኛ ላይ ጸጋህን እንድታፈስ እንጸልያለን። ሩጫውን በተገቢ ሁኔታ እንድናከናውን እስከ መጨረሻ እንድንፈጽመው አቤቱ ጌታ ሆይ ጸጋ በእኛ ላይ ይውረድ። አቅም ይሰጠን፣ ጉልበት ይጨመር። ሃሌሉያ። የዘላለም አምላክ ቅዱስ እግዚአብሔር ሆይ በመንፈሴ ነው እንጂ በኃይልና በብርታት አይደለም እንዳልክ፣ እግዚአብሔር አባት ሆይ ኃይል በእኛ ላይ ይምጣ፣ አቅም ይብዛ፣ ጉልበት ይብዛ። እግዚአብሔር አባት ሆይ ስንፍና ይነሳ፣ ቸልተኝነት ይነሳ። እግዚአብሔር አባት ሆይ ኦ ሃሌሉያ፣ አንተ ኪዳን አክባሪ ነህ። እንደተናገርክ የምታደርግ የምትፈጽም የምታከናውን እግዚአብሔር ታማኝ አምላክ ስሙ ይባረክ። ሃሌሉያ። በእያንዳንዳችን ቃሉን እንደሰማን በሕይወት ዘመናችን መጽናት እንዲሆንልን በኢየሱስ ክርስቶስ እጸልያለሁ። እስከ መጨረሻ መጓዝ፣ በመጨመር መጓዝ፣ በመጠንከር መጓዝ። እግዚአብሔር አባት ሆይ ከአንተ ጋር እግዚአብሔር አባት እንደሚገባ በመያያዝ መቀጠል መጨመር በሁላችን ላይ እንዲሆን በኢየሱስ ክርስቶስ እጸልያለሁ። ስም ይባረክ። ከፍ ከፍ በል። ሁኔታዎች ቢለዋወጡ ቢቀያየሩ አንተ አትቀያየርም። ክብር ለአንተ ይሁን። ተመስገን። ከፍ ከፍ በል። እናመሰግንሃለን። ወንድሞቼና ቤቶቼ ላይ ቃሉን በዚህ ዕለት በሰሙት ላይ ሁሉ ጸጋ ይፍሰስ።
መንፈስ ይፍሰስ ልዩ መረዳት ይኖር በቃሉ ላይ ልዩ ማስተዋል ይሁን በቃሉ ላይ መኖር ይሁን መታዘዝ ይሁን ቃሉን መፈጸም ይሁን
አሜን
በቃሉ ላይ ህይወት ስላለ በቃሉ ውስጥ ህይወት ስላለ በቃሉ ውስጥ አቅም ስላለ ጉልበት ስላለ መንፈስ ስላለ ቃሉን በሰሙት ላይ ሁሉ ልዩ የሆነ ጸጋ ይውረድ
አሜን
ስም ብሩክና ቅዱስ ይሁን
አሜን
እናመሰግናለን
አሜን
እናከብራለን ከፍ ከፍ እናደርጋለን ስለሁሉም ነገር ክብር የተገባህ አንተ ነህና ተመስገን ከፍ ከፍ በል በጌታ በኢየሱስ ክርስቶስ ክብር ስም አሜን እግዚአብሔር ይባርካችሁ ይጠብቃችሁ
አሜን
እግዚአብሔር ፍቱን ያብራላችሁ ይራራላችሁ
አሜን
እግዚአብሔር ፍቱን ለእናንተ ያንሳ ሰላምን ይስጣችሁ
አሜን
በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን ተባረኩ